ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርትዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org finote.org በቀጥታ መከታተል ይቻላል። ትንስተልኝ እንደምን አመሻችሁ ወራችቻችን። ዛሬ ማክሰኞ ሐምሌ 5 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ሐምሌ 5 ቀን 952 ቀናት አለፋቸው። በኮሎኔሉ ዘረኛ ገዛዝ በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከመቼ? ዝግጅታችንን በዜና እንጀምራለን። በማስከተልም አምሮ በለጠ ከአዲስ አበባ ነገር ነገርን ያመጣል ድግር አፈርን ያወጣል በሚል ርዕስ የላኩልን ጽሑፍ እናሰማለን። በማከታተልም ከዚህ ቀደም በፍኖተ ዲሞክራሲ ተላልፈው የነበሩ አተታዎችን በድጋሚ አቅርበን ክፍል አንድ ፕሮግራማችን ይተጋለላል።
ለጊዜው ስልጣኞቹ እነማን እንደሆኑ ባይታወቅም የታደሰው ፕሮግራም በሚል ስልጣና ላይ የሰነበተው አገዛዙ በትላንትናው ዕለት ጥቃቱን ጀምሯል። ጨፍጫፊዎቹ የተነሱት ከቤት ሲሆን አሁን ባለፈው የዋደማትን ወላሪ አልፈው አርሶ አምባ ላይ ቤቶች እያቃጠሉ ይገኛሉ። ወራሪዎቹ በከባድ መሳሪያ የታገዙ በመሆኑ ቤቶችን በርቀት እያወደሙ ነው። አገር አፍራሹ የአገዛዙ ኃይል ለሸዋሮቢት አቅራቢያ ወደ ሆነችው ፍሪብሪ እየተጠጉ ሲሆን የፍሪብሪ ማሮች ደግሞ ወደ ሸዋሮቢት እየተሰደዱ እንደሚገኙ ተገልጿል። በአካባቢው የነበረው የተወሰነ ልዩ ኃይል ወራሪዎቹን ለማስቆም ጥቂት ሙከራ ያደረገ ቢሆንም አሸባሪዎቹ በከባድ መሳሪያ የታገዙና የተደራጁ በመሆናቸው በአሁኑ ሰዓት አስቸጋሪ ሁኔታ ላይ ደርሷል። ከሰሞኑ የኮሌሉ ጸረ አማራ ዘመቻ ጋር ተያይዞ በስፍራው አንድም የፋኖ አባል ባለመኖሩ ለሊጋይሉ እገዛ ሊያደርግ አልተቻለውም ተብሏል። በአማራ አካባቢ በሸዋ ክፍለ ሀገር ኤፍራታና ግደም ወረዳ በሚገኙ የገጠር ቀበሌዎች ከትላንት ጀምሮ በአገዛዙ ኃይሎችና ታጣቂዎች መካከል ግጭት እንደተቀሰቀሰ ተገልጿል። በግጭቱ በአገዛዙ ኃይሎች የሰው ህይወት እንደጠፋና ንብረቶች እንደወደሙ የአይን ምስክሮች ተናግረዋል። ግጭቱ የተፈጠረው ካጣዬ ከተማ ወጣ ብለን በሚገኙ የገጠር ቀበሌዎች ሲሆን ጦርነቱን አሁንም እንደቀጠለ ነው። ወደ ገጠር ቀበሌዎች ገብቶ ከአማራ ኃይሎች ጋር ግጭት ውስጥ የገባው የኦህዴድ ኦነግ ጸረ ህዝብ ቡድን አማራን የማጥፋት ዘመቻውን አጠናክሮ ቀጥሏል። በኦህዴድ ተስፋፊ ኃይል ባጣዬ ከተማ ስር የምትገኘው አርሳምባ የምትባል ቦታ ውስጥ ሁለት ቀበሌዎች ሙሉ በሙሉ ወድመዋል። አሁን ላይ እየገባ ያለው ያገዛዙ ወራሪ ኃይል ቀድሞ ከገባው ኃይል በላይ ነው ሲሉ ያካባቢው ነዋሪዎች ገልጸዋል። ካጣዬ በቅርብ እርቀት የሚገኙት መንደሮች ማለትም ባዩና አርሶ አምባ፣ ሞላሌ፣ ዘንቦ፣ በርግቢ፣ ሼህ ሰማን በወዴድ ወራሪ ኃይል የተካተሉ ሲሆን በቦታው ሰንደቅ ዓላማ የሚሉት የሆነ ጨርቅ መሰቀሉንም የአይን እማኞች ተናግረዋል። በዚህ ወራሪ በርካቶች ንጹሃን ተጨፍጭፈዋል፣ ቆስለዋል። ወደ ከተማ የሚወስዱ መንገዶች ሁሉ ተዘግተዋል። ተሽከርካሪ ማለፍ አይችልም። ከጨፍጫፊው ያመለጡት ወደ ዳገታማው የመንዝ አካባቢ እየሸሹ መሆኑም ታውቋል። በአሁኑ ሰዓት የአማራ ልዩ ኃይል በአካባቢ የለም። ነገር ግን የኦሮሞ ልዩ ኃይል መሪቷን አይሆኖ እየጨፈጨፈ እንደሚገኝም ተነግረዋል። አክለውም ከጨፍጫፊዎች ውጭ ሌላ ታጣቂ ኃይል በስፍራው እንደሌለ አረጋግጠናል ሲሉ የአካባቢው ወጣቶች ጠቁመዋል። በአማራ አካባቢ የኮሎኔሉን ሴራ ተከትሎ ሁለት አጎራባች ዞኖች መካከል በሚገኙ ቀበሌዎች የተቀሰቀሰው ውጊያ እስካሁን እንደቀጠለ መሆኑ ተነገረ። ውጊያው በጅሌ ጥሙጋና ኤፍራታ ግደም ወረዳ አጎራባች ቀበሌዎች አካባቢ ነው። በሸዋና ኦሮሞ ብሔረሰብ አስተዳደር ዞን አዋሳኝ ቀበሌዎች ግጭት መቀስቀሱን የገለጹት የአካባቢ ነዋሪዎች ግጭቱ በኦሮሞ ብሔረሰብ አስተዳደር ዞን ጭሌ ጥሙጋ ወረዳ በቴ ቀበሌና በኤፍራታ ግደም ወረዳ አርሳምባ ዞንቦ ቀበሌን የሚያጎራብቱ አጎራባች አካባቢዎች ወይም ጎጦች እንደሆኑ ተነግረዋል። ቀበሌዎቹ ከአዲስ አበባ ደሴ በሚያልፈው አውራ የአስፋልት መንገድ ላይ በሰልበቴና ጀውሃ ከተሞች መካከል የሚገኙ ናቸው። ከትላንት ምሽት ጀምሮ በአጎራባች የቀበሌዎቹ አካባቢዎች የተኩስ ልውውጥ እንዳለ የተናገሩት የአካባቢው ነዋሪዎች አሁንም የማያቋርጥ የጥይት ድምፅ እየሰሙ መሆኑን ተናግረዋል። ስማቸው እንዲገለጽ ያልፈለጉ አንድ የኤፍራታ ግደም ወረዳ ነዋሪ ከትላንት ረፋድ ጀምሮ በሁለቱ ቀበሌዎች አዋሳኝ አካባቢዎች ከፍተኛ የተኩስ ልውውጥ እንዳለ ገልጸው በዚህም ቁጥራቸው በውል ያልታወቀ ሰዎች እንደተገደሉ ገልጸዋል። ከሁለት ወራት በፊት በዚሁ አካባቢ በተፈጠረ ተመሳሳይ ጥቃት በኤፍራታና ግደም ወረዳ ያለች ሞላሌ የተባለች መንደር ሙሉ ለሙሉ መውደሟ የሚታወስ ነው። ለዘጠነኛ ጊዜ አጣየን የወረረው የኦህዴድ ወራሪ ኃይል ዛሬ የአማራን ልዩ ኃይልን ጨፍጭፏል። የፌዴራልን ልብስ ለብሰው አረንጓዴ፣ ቢጫ፣ ቀይ ባንዲራ ይዘው ወደ ከተማ ገብተው የአማራ ልዩ ኃይልን በመቁረጥ ከጀርባ ገብተው ንጹሃንን መጨፍጨፋቸውን ታውቋል። ሸዋ አጣዬ ለወራሪና ለአደጋ የተገለጠችው በአዲን በቅርቡ በሸዋ የይፋትና አካባቢ ፋኖችን በማሰርና በማሳደድ የነቁ ወጣቶችን ደግሞ በመግደል ኃይል ሲያመናምን በመቆየቱ ነው ሲሉ ምሁራን ይናገራሉ። ሸዋ ላይ የአማራ ልዩ ኃይልና ንጹሃን ከፍተኛ መስዋዕትነት ከፍለዋል፣ እየከፈሉም ይገኛሉ። ነገር ግን ለደረሰው ማንኛውም ጉዳት ሙሉ ኃላፊነቱን የሚወስደው የአገዛዙ ቅጥረኛ በአዲን ነው ሲሉ የአካባቢው እድሜ ጠጋ አረጋውያን ይገልጻሉ። አሁንም በርካታ ቁጥር ያለው የታጠቀ የኦህዴድ ኦነግ ኃይል ከተለያዩ የኦሮሞ ብሔረሰብ አስተዳደር ዞን ወረዳዎች ሰንበቴ ላይ ተሰብስቦ አመሻሹን ጀምሮ እስካሁን ሰዓት ድረስ በእግርና በተሽከርካሪ አቆራራጭ መንገዶችን ተጠቅሞ ወደ አጣዬ እየገሰገሰ መሆኑን መረጃዎች ደርሰውናል። የአገዛዙ ጨፍጫፊ ኃይል ከአመት በፊት አጣዬን አቃጠለ በሚል ተሰብስቦ አዋሽ እየታረመ ነው ተብሎ ነበር። ወያኔ ተሸንፎ ከደብረ ሲና ከተመለሰ በኋላ ከአዋሽ በአፋር አድርጎ ወታደራዊ ስልጠናን ጋንጋሃ የሚባል ቦታ ጅሌ ጥሙጋ ሲሰለጥን ነበር። በቂ ትጥቅና ስንቅ ከያዘ በኋላ ግን ባርሶ አምባ ጥቃት ጀመረ። ተራ ግጭት መስሎት ለማረጋጋት የገባው ልዩ ኃይላችንን ክፉኛ በዲሽቃ መቶታል። ሁለት ቀበሌዎችን እንዳቃጠሉና ቁጥራቸው በውል ያልታወቁ ሰዎች እንደቆሰሉ፣ ቤቶች እንደተቃጠሉም መረጃዎች ይገልጻሉ። የአካባቢው ወጣቶች በበኩላቸው ይህ ሁሉ ሲሆን ሸዋረቢት ያለው ኃይል እንዳይንቀሳቀስ ተደርጎ ነበር። ለምን ከስድስት ወረዳ ኃይል አሰባስቦ ጥቃት ሲፈጽሙ ብአዴን ምን ይሰራ ነበር? ለዚህ ሁሉ ጥቃት ተጠያቂው አገዛዝ ነው ሲሉ አክለዋል። የአካባቢው ወጣቶች በበኩላቸው በኦሮሞ ብሔረሰብ ዞን ያለውን የወዴድ ኦነግ አመራርና ታጣቂ ሳታጸዳ ፋኖን ማሳደድ የሰረኝነት ጥግ ነው፣ አራት ዓመት ሙሉ እንዴት ታስጠቁናላችሁ በማለት አገዛዙን አስጠንቅቀዋል። በአለፉትና አሁን ባሉት የአማራ የህልውና ትግል ውስጥ በይፋ ወጥቶ ሀገሩና ህዝቡ ሲጠብቅና ሲታገል የቆየ የሽዋፋኖ መግለጫ ሰጥቷል። የመግለጫውን ሙሉ መረጃችን እንመለከት። ባህር ዳር ሀገር ሰላም ብሎ ወገኑን በመስተማመን የአማራ ፋኖ አንድነት የውይይት መድረክ በማካሄድ ላይ በነበሩት የአማራ ፋኖች ከበካዲው በአዲን ብልጽግና መንግስት አፈና ተካሂዶባቸዋል። በመሆኑም አንድ አማራ ካለንበት ወቅታዊ ሁኔታ ጉዳዩን ለመከከር ለመፍታትና ለማስረዳት እስካሁን ብንሞክርም በአዲን ለሀያ አማራ የጥማትም ሆኖበትና ያለምንም ምክንያት የአማራ ፋኖ አመራሮችና አንቂ ወገኖችን እስከዛሬ ድረስ አስሯቸዋል። ህዝብ በሀገሩ ኢትዮጵያ ዜጋ እንኳን ሆነ የማትኖርበት ኦሮሞ ውስጥ ወለጋ በሚባል አካባቢ የአማራ ደም ያለምንም ምክንያት በብሔር ብቻ እንደ ውሻ ደም ሲፈስልና በሌለው ብልጽግና የአንድ ደቂቃ የሌላ ጸሎት በሚል ቀላል ቀልድ ታልፏል። ሸዋ በተለያዩ ጊዜና ቦታዎች በአጨባሪ የብልጽግና መንግስት የዳቦ ስም በመስጠት ስንወጋ ኑረናል፣ የተወጋንም ነው። በመሆኑም በቀን 4/11/2014 ዓ.ም በሸዋ ይፋታ ጣየ ላይ በተነሳው የኦነግ ሀገርና ህዝብ የማጥፋት ዘመቻ ሸዋን አስተዳደራለሁ የሚለው የብልጽግና አፋኝ መንግስት የሸዋ ፋኖ ለህዝቡ ፈጥኖ እንዳይደርስ በማገትና በማሳደድ ህዝቡንና የአማራ ልዩ ኃይል እንዲሞት እንዲሰደድ እያደረገ ይገኛል። ከላይ ለተገለጹት ወቅታዊ የአማራን ህዝብ የማጥፋት ዘመቻ አማራ የሚመራውም የሚወክለውም መንግስት ባለመኖሩ የአማራ ህዝብ ራሱን ለማስተዳደርና ለመጠበቅ ሲባል እርስ በርስ ከመባላት ፖለቲካ እንዲወጣና ያለምንም ክፍያ ራሱን ለወገኑ አሳልፎ ከሚሰጠው የአማራ ፋኖ ጎን እንዲቆምና እንዲታገል በግፍ የታሰሩትንም የፋኖ አመራርና አንቂ የአማራ ወገኖች ለማስፈታት ድምጽ በመሆን የአማራን ህዝብ ሞት እንድንታደግ ሲሉ የሸዋ ፋኖች በመግለጫቸው አሳስበዋል። የህወሓት ጨፍጫፊ ኃይል የሳምሪ ቡድን ሰርጎ በመግባት በመተማ ወረዳ በሰውና በንብረት ላይ ጉዳት ማድረስ ተገለጸ። በምዕራብ ጎንደር ዞን በመተማ ወረዳ ሹመቱን መንዶካ በሚባል ከተማ በሱዳን በመሰልጠን ላይ የሚገኘው ጽንፈኛው የህወሓት ቡድን ሰርጎ በመግባት የሰው ህይወት ማጥፋቱ እንዲሁም በንብረት ላይ ጉዳት ማድረስ ታውቋል። ሰሞኑን ከሌሊቱ 7 ሰዓት ገደማ ሰርጎ የገባው ጽንፈኛው የሳምሪ ቡድን ቁጥሩ በመጠራት ላይ የሚገኝ የሰው ህይወት ሲቀጥፍ በንብረት ላይ ጉዳት ማድረሱ ነው የተገለጸው። በተጨማሪም ጨፍጫፊ ቡድኑ የቁም እንስሳት ዘርፎ መሄዱንም የምዕራብ ጎንደር ዞን ነዋሪዎች ገልጸዋል። ይህ የሳምሬ የተባለው ጽንፈኛ ቡድን በማይካድራ ከተማ የሚኖሩ በርካታ ንጹሃንን ጨፍጭፎ ወደ ሱዳን መሸሹ የሚታወስ ነው። ዞኑ ከሱዳን የሚያዋስን በመሆኑ የክረምት ወቅቱን ተከትሎ የእርሻ ስራ እንዳይከናወን ተደጋጋሚ ትንኮሳ እንደሚደርስም ተገልጿል። በአዲስ አበባ ከተማ ያገዛዙ ተረኝነት እየጨመረ በመምጣቱ ቤት ለማግኘት የተደራጁ አካላት እየተስተጓጎሉ እንደሚገኙ ተገልጿል። ሁለት የአዲስ አበባ ቤቶች ልማት ካድሬዎች ለሙስና በማጭበርበር ወንጀል ህዝብ እጅ ከፈንጅ ይዟቸዋል። የአዲስ አበባ ከተማ አስተዳደር ያገዛዙ ካድሬዎች አቶ ሙሉቀንና ወይዘሮ ያስሚን በቁጥጥር ስር መዋላቸውም ታውቋል። የአዲስ አበባ የቤቶች ልማት ኮንስትራክሽን ካድሬዎች ህዝብ እምነት የጣለባቸውን አደራ ወደ ጎን ትተው የዳውን ቤት ባልተገባ መንገድ ሊያጭበረብሩ ሲሉ ተጠርጥረው ማምሻውን በህዝብ እጅ በቁጥጥር ስር መዋላቸው ታውቋል። ለሰዓቱ የነበረን ዜና ይህንን ይመስል ነበረ። ከቀሪ የፍኖተ ዝግጅቶች ጋር አብራችሁን ቆዩ።
መቼ ደስታ ፈለቀ ለግል ደስታ በጅምር ቀረኝ ውስጥ ምኞቴ መቼ ደስታ ፈለቀ ለግል ብቻ በጅምር ቀረ እንጂ ውጥኑ ምኞቴ እሾሃ መከላ አሙን ነቃቅለን መልካም ፍሬ ሚሰጥ ንጹህ ዘር አቅለን ባገኘነው ፍሬ በፍቅር ሕይወት ለመኖር ነበር
አድማጮቻችን በማስከተል አእምሮ በለጠ ከአዲስ አበባ የላኩልንን መልእክት እናሰማለን። ነገር ነገርን ያመጣል፣ ድግር አፈርን ያወጣል። ለረጅም ዘመናት መንግስታዊ አገር ሆና የኖረች ኢትዮጵያ ዛሬ መንግስትነ ህግ አልባ አገር ሆናለች ሲባል ኮሎኔሉና አገዛዙ የአደባባዩን እውነት ሲሸመጥጡ ይስተዋላሉ። መንግስት ቢኖር ነው እንዴ ዳር ድንበር እየተደፈረ ያለው? መንግስት ቢኖር ነው እንዴ የአገር ሉዓላዊነት እየተገሰሰ ያለው? መንግስት ቢኖር ነው እንዴ ትናንሾቹ የጎጥ ነገስታት ህዝብን እየፈጁ ያሉትና? መሰል ጥያቄዎች ግን መልስ የላቸውም። የሰሞኑ የህግ ማስከበር ዘመቻም የትኛውን ህግ መንግስት ማስባሉም አልቀረም። ህግ ቢኖር ነው እንዴ በተለያዩ አገሪቱ አካባቢዎች ዜጎች የህግ ከለላቸው በማንነታቸው ብቻ የሚታረዱት የሚጨፈጨፉት ለሚለው ጥያቄም ገዥነን ባዮቹ ምላሽ የማይሰጡበት የህዝብ ጥያቄ ነው። ከዚህ ላይ በኢትዮጵያ እንደ አሸን በፈሉ ዘረኞችና ጠባቦች እየተፈጸመ ያለውን አርመኒያዊ ተግባር ከኢትዮጵያዊ ባህል ያፈነገጠ ነው ሲሉ የሚደመጡ በርካቶች ናቸው። ነገሩ ግን በኢትዮጵያ እንደ አሸን ስለፈሉ ዘረኞችና ጠባቦች ታሪካዊ አመጣጣቸውንና ስምሪት ተጫዋቾቻቸውን በውል ካለመረዳት የመጣ ስህተት ነው። በኦሮሞ ጠባቦችንና ጽንፈኞችን እንደ ምሳሌ ብንወስድ እድገታቸው በሚስዮኖች ግቢ ነው። አሳዳጊ መካሪዎቻቸውና ቀራጮቻቸው ሚስዮኖች ናቸው። ሚስዮናውያን ወደ አፍሪካ ምድር ሲመጡ የሃይማኖት ሰባኪነት የዳቦ ስባቸው ይሁን እንጂ ድብቁ ተግባርና ዓላማቸው ከአገር ተጻራሪ በሆኑ እኩይ ተግባራት ላይ ማሰማራት ነው። ለዚህ ተግባር የሚሆኑ አገልጋዮችን መመልመል ሚስዮናውያን ኢትዮጵያዊ አድርገው ያሳደጓቸዋል፣ በኢትዮጵያዊነት ባህል ይቀርጿቸዋል ብሎ መጠበቅ የዋህነት ነው። የሚስዮናውያን ውልድ የሆኑት የፕሮቴስታንት ነብዮች ነን ባዮች በሃይማኖት ስም ዛሬ በኢትዮጵያና ኢትዮጵያውያን ላይ እየፈጸሙ ያሉትን የእብሪትና የወንጀል ተግባራትን በተጨማሪ በአስረጅነት መጥቀስ ይቻላል። በኢትዮጵያ ምድርም ሆነ ታሪክ ለፈረንጅና ለኢትዮጵያ ታሪካዊ ጠላቶች ጋር ጡት ለበመጣባት በማሸርገድና በመነጠፍ ወያሌን የሚስተካከል የለም። ፈረንጅ በጸረ ኢትዮጵያነትና ጸረ አማራነት አጥምቆ አውሬ ጨካኝና ፍጹም ባሪያ ያደረገው ቡድን ከወያኔ ሌላ በግሌ አላውቅም። ውሸትና የውሸት ትርክትን ከፈረንጆቹ ጋር በመጣመር በትግራይ ወጣቶችም ሆነ ለነ ኦነግ፣ ኦዴፓ፣ ኦፌኮ በማስተማር በማሰራጨት ማዕበሉ ወያኔ ነው። ዛሬ አሜሪካኖች ይህን ፈቅደውልናል፣ ይህን ከልክለውናል ሲሉ መደመጣቸው የቱን ያህል የተዋረዱ መሆናቸውን ማሳያ ተግባራቸው ነው። ስለወያኔ ውሸትና የውሸት ትርክቶች በዝርዝር በዚህ ያጨጽ ጽሑፍ መዘርዘር ይከብዳል። የወልቃይት ሁመራ፣ ጠለምት፣ የራያ፣ የአበርገሌ፣ ወፍላና የአፋር መሬቶች ጉዳይ ግን ጦሱ ማለቂያ የሌለው ሲሆን ስለሚችል ደጋግሞ እውነታውን ማሳየት ለወያኔዎቹም ሆነ ለኢትዮጵያ ሕዝብ ጠቃሚ ስለሚሆን ጥቂት ማለት እንፈልጋለሁ። የወያኔ ገዢዎች እድሜም ተመክሮም ሊያስተምራቸው ያልቻሉ በመሆናቸው የትግራይን ወጣት በውሸት ትርክት ከማጥመቅ ዛሬም ሊታቀቡ አልቻሉም። በሌላ በኩል እውነትን ያዙት የጎንደር የወሎና የአፋር ነዋሪዎች ጋር በዚህ የውሸት ምኞት ሳቢያ ሊከተል የሚችለው ጦስ ማለቂያ የማይኖረው በመሆኑ ያሳስባል። የትግራይ ህዝብ የዛሬን አያድርገው ከሁሉም የኢትዮጵያ መሪቶችና በኢትዮጵያዊነቱ ሲጠቀም እንዳልኖረ ዛሬ ለምን የሚል ጥያቄን ማንሳት የግድ ይላል። የወያኔ ታላቋ ትግራይ ምስረታ ቅዠቱ ለዚህ የተሳሳተ ድምዳሜ እንዳደረሰው ለመረዳት መመረመርን የሚጠይቅ ጉዳይ አይደለም። ወያኔ ዴሞክራሲያዊና ህዝባዊ ድርጅት አይደለም እንጂ በእነዚህ አካባቢዎችና በሌሎች የኢትዮጵያ አካባቢዎች የሚኖሩ የትግራይ ተወላጆች መብታቸው ይከበር የሚል ጥያቄ ቢነሳ ያለምንም ቅድመ ሁኔታ የዴሞክራሲ ጥያቄ በመሆኑ ቅቡልነትን ያገኝ ነበር። ለህዝብ ስር ነቀል ለውጥ አጋዥም በሆነ ነበር። ለግማሽ ምዕተ ዓመታት ተረጨው የጥላቻ ትርክት ማገገሚያ በሆነውም ነበር። ለማንኛውም ወያኔ ያነሳቸውን የድንበርና የማካለል ጥያቄዎችን ከሚዛን አስቀምጦ የፈረንጆቹን ሳይሆን የኢትዮጵያውያንን ፍርድ ወደ እውነተኛ ግምትና ፍርድ ያስጠጋልላለሁ። ዓለም አቀፋዊ ሆኑ በውስጥ ለሚነሱ የድንበርና የማካለል ጥያቄዎች ከተጨባጭ ሁኔታዎች ለመነሳትና ከትክክለኛ ድምዳሜ ለመድረስ የሚከተሉት መነሻ የሚባሉ ጭብጦችን መመልከት ይበጃል። እነዚህ እንደ መነሻ የሚቆጠሩ ወይም የሚጠቀሱ መስፈርቶችን በምንም ላይ የማይለወጡና ገዢዎችን እንደፈለጉ የሚለዋውጧቸው ብሎ በሁለት ለይቶ ማስቀመጥ ይቻላል። ሀ የመሬት ጂኦሎጂካል ታሪክ ወይም የመሬት ገጽታዎች አፈጣጠር እንደ መነሻ ከሚጠቀሙና በምንም የማይለዋወጡ ከሚባሉት ውስጥ የሚመደባሉ። የተፈጥሮ ወሰኖች የሚባሉት በአብዛኛቸው በዚህ ውስጥ ይካተታሉ። እንደ ተፈጥሮ ወሰን የተደረገው ተራራ ከሆነ የተራራውን ወንዝ ከሆነ ደግሞ ወንዙ የተፈጠረበትን የጂኦሎጂካል ታሪክን በማስረጃነት መጠቀም ይቻላል። ከዚህ አንፃር የተከዜ ወንዝ ከተፈጠረም ሆነ ትግራይና ጎንደር ወይም ወሎና ጎንደርን ማዋሰን ከጀመረ ከጂኦሎጂካል ታሪክ የምንነሳ ከሆነ ከሁለት ሚሊዮን ዓመታት በላይ አስቆጥሯል። ይህ ማለት የትግራይም ሆነ የጎንደር ወይም የወሎ ህዝብ ከመፈጠሩ በፊት ማለት ነው። ለ አስተዳደራዊ ወይም አከላለላዊ ታሪክ ሌላው ማስረጃና ጭብጥ ሲሆን ይህ እንደ አገዛዞች ሊለዋወጥ ከሚለው ውስጥ ይካተታል። በዘመነ ወያኔ በእነሱ ፍላጎትና ቅዠት ተለዋውጧል። ወያኔ ማንንም ሳይጠይቅ ወይም ሳይማከር የኔ ነው ብሎ በኃይል ወደ ትግራይ አካሎታል። ይህ እንግዲህ እነዚህ መርዶች በኢትዮጵያዊነቱ ካለምንም ችግር የኛ ነው የሚለውን ኢትዮጵያዊ መርህ በጣሰ መልኩ በኃይል ስላደረገው ጸረ ኢትዮጵያ ጸረ አማራ ማሰኘት ብቻ ሳይሆን ግለኛና ስግብግብም ያስብለዋል አስብሎታልም። ሀ የካርቶግራፊ ወይም የካርታ ሰነዶች በማስረጃነት የሚወሰዱ ሲሆን እነዚህ በገዢዎች ምኞትና ፍላጎት ሊቀያየሩ ይችላሉ። ወያኔ ያጠፋቸው የደለዛቸውና ያስደለዛቸው እንዳሉ ባይኔ ተመልክቻለሁ። አምልጠው ወይም ሳይመለከቷቸው ቀርተው ወይም ሳይጠናቀቁ ከስልጣን መወገዳቸው ምክንያት በሚባል ሁኔታ ያልተደለዙ እንዳሉም ተመልክቻለሁ። እንዲያውም ወያኔዎች አሉን ከሚሏቸው ካርታዎች እጅግ ወደ ኋላ ሄደው ምስክርነታቸውን የሚሰጡ ካርታዎችንም ተመልክቻለሁ። መ በአራተኛ ደረጃ ተጠቃሽ የሚባሉ ማስረጃዎች ውስጥ ታሪክ አዋቂዎች፣ ሽማግሌዎች በሕይወት የሚኖሩ ከሆነ በማስተዳደር ወይም በጥናትና ምርምር የተሳተፉ ዜጎች ሌላኛው ተጠቃሽ ማስረጃዎች ናቸው። የኋላ ኋላ በወያኔ ተገደው ቢክዱትም ወይም ቢያስተባብሉትም ራስ መንገሻ ስዩም በእኔም በአባቶቼም በአያቶቼም ሆነ በቅድመ አያቶቼ ዘመን ትግራይ ተከዜን ተሻግሮ ያስተዳደረበት ዘመን የለም ከሚለው የበለጠ የሰው ማስረጃን ማግኘት አይቻልም። እንግዲህ እነዚህን መነሻ ጭብጦች ከእውቀትና ከንጹህ ህሊና አንጻር ሲገመገሙና ሲመረመሩ ወያኔን ውሸታም እንጂ እውነተኛ አያስብሉትም። ሰ ባህል ቋንቋንና የህዝቡ አሰፋፈርንም እንደዚሁ ተጠቃሾች ናቸው። እነዚህ ህን መነሻ ጭብጦች ከተበለከትን በኋላ ወያኔ ትልቁን ወንጀልና ስህተት የሰራው በአከላለል ዘዴ ወይም መንገድ ተብለው በሚጠቀሱት ላይ መሆኑን እንመልከት። የድንበር ማካለል ዘዴ ወይም መንገድ በማን አለብኝነት ወይም ከግል ፍላጎት አንጻር ተቃይተው ወደ ተግባር በሚቀየሩበት ጊዜ በግጭትና በጥብጥ በር ከፋች ሊሆኑ እንደሚችሉ የጂኦፖለቲካል ስነ ሳይንሱም ሆነ ሙያተኞች አበክረው የሚያስጠነቅቁት ጉዳይ ነው። ከዚህ ማሳሰቢያ አንጻር ወያኔ እነዚህ በመሬት ላይ አስቀምጦ የግጭትና በጥብጥ መንስኤ እንደሆኑም ለመረዳት አይከብድም። ሰባት አይነት የማካለያ ዘዴዎች አሉ። የሰባቱንም የእንግሊዝኛውንና የራሴን ትርጓሜ አጣብሬ ለማቅረብ እሞክራለሁ። አድማጮች እንደመነሻ ሙያና መነጋገሪያ በማድረግም ሊያስፋፋቸው ይችላሉ። አንደኛ physical boundaries የሃይነት የድንበር አከላለል ዘዴ የተፈጠሮ የመሬት መልካ ምድሮች በወሰንነት እንዲያገለግሉ አድርጎ የማካለል ዘዴ ነው። ሁለተኛ sexual boundaries የዚህነቱ ያከላለል ዘዴ በፍትወት የተመሰለበት ምክንያት ፍትወት ፈጻሚዎቹ ለየራሳቸው ፍላጎት ብቻ ምሽቀዳደሙ ከመሆናቸው ጋር የተስስርና ተመሳሳይነት ስላለው ነው። ከዚህ አንፃር ወያኔ የራሱን የተለያዩ ፖለቲካዊና ኢኮኖሚያዊ ጥቅሞችን ለማስከበር ሲል በራሱ ብቻ የወሰነው መሆኑን ልብ ይሏል። ሶስተኛ emotional boundaries የዚህነቱ አከላለል ዘዴ መነሻውም መድረሻውም ከስሜታዊነት የሚመነጭ እንጂ ከመሬት ላይ ያለውን እውነት ያልተመለከተና ያላገናዘበ ያከላለል ዘዴ ሲሆን የውያኔ ውሳኔም ከዚህ የተለየ የሚባል አይደለም። አራት spiritual or religious boundaries የዚህ አይነቱ ያከላለል ዘዴ ባህልን ሃይማኖትንና ሌሎች ህሊናዊ ግንዛቤዎችን ከግምት ውስጥ ያስገባ ሲሆን ይህን ዘዴ ወያኔ በማካለል ተግባሩ አልተጠቀመበትም። አምስተኛ financial or material boundaries የዚህ አይነቱ አከላለል ዘዴ ወሰኑን ከገንዘብና ከሂሳዊ ሀብት ምንጭነትና ፖለቲካዊ ጠቀሜታውን ከግምት ውስጥ ያስገባ ያከላለል ዘዴ ነው። ወልቃይትና ሁመራ ላይ የወያኔ የሞት ሽረት ብሎ የሙጥኝ ይያለ የሚገኘው ይህንኛውን ዘዴ በስፋት እየተጠቀመ ነው። ለወያኔዎች ወለል ብሎ የሚታያቸው የወልቃይትና የሁመራ ለመሬትና የሰዲት ምርጥ እንዲሁም ከኢትዮጵያና ከአማራ ህዝብ በላይ እንወዳታለን ከሚሏት ሱዳን ጋር የግንኙነት መስመር ለመክፈት ጭምር ነው። ስድስተኛ time boundaries ወቅትንና ጊዜን ተጠቅሞ የሚፈጸም ያከላለል ዘዴ ነው። ወያኔ የጎንደርን መሬቶች ብቻ ሳይሆን የወሎንና የአፋርን መሬቶችንም ወደ ትግራይ በኃይል ያካለለው ጊዜ ነው። ስልጣን በጄ ነው ማንንም ኃይል ተመለስ የሚለኝ የለም ባለበት ጊዜ የፈጸመው በመሆኑ ይህንኛውንም ዘዴ ተጠቅሞበታል። ሰባተኛ non negotiable boundaries የዚህ አይነቱ አከላለል ለድርድር የማይቀርብ እየተባለ የሚቀርበው የመደራደሪያና ወሰን ማበጃ ዘዴ ነው። የዚህ አይነቱን ወያኔ የሚለዋል ጎንደሪዎቹም አፋርና ወሎዎቹም ይሉታል። ወያኔ ይህ ኢትዮጵያንና ኢትዮጵያዊነትን የካደ ቀጀቱ ለመገንጠልም ይሁን አብሮ ለመኖር አዋጣህም ይቀርብ ሊባል ይገባል። ከዚህ ላይ እነዚህን ሐሳቦች ያነሳዋቸው እንደ ወያኔ ለመውረድ ሳይሆን የኢትዮጵያና ኢትዮጵያዊነት ክህደት በተለያዩ መንገዶች የሚገለጹ መሆናቸውን ለማመላከት ነው። በእኔ እምነት ወያኔ በሚያነሳቸው የእኔ መሬቶች ናቸው በሚፈጠረው ግጭት ሳቢያ ኢትዮጵያም ሆነች ኢትዮጵያዊነት አሉ የሚል እምነት ሊኖር አይችልም። በወልቃይት ራያና ሁመራ ብቻ ሳይሆን የአዲስ አበባ፣ የወለጋ፣ የአምቦ፣ የአርሲ ወዘተ ኬንያ ትርጉሙ ያው ነው። የኢትዮጵያንና ኢትዮጵያዊነትን ማጥፋት ነው። ሁሉም ዜጋ ኢትዮጵያም ሆነች በውስጧ ያዘቻቸው ሀብቶች የእኩል ሀብቶቻችን ናቸው። ኢትዮጵያም የጋራ አገራችን ናት ወደሚለው መልካም አስተሳሰብ እስካልተቀየረ ድረስ አደጋው ለሀገራችንም ለዜጎቿም ነው። በግማሽ ምዕተ ዓመታት ውስጥ በተረጩ የውሸት ትርክቶች ኢትዮጵያ ከመኖር ወደ አለመኖር ጎዳና የገባች መሆኗን መካድ አይቻልም። ይህ እኩይ ተግባር ደግሞ የሁሉም አገር በቀል ዘረኞችና ጠባቦች የባዕድ አገራት የተባበረ ሴራ ነው። በሌላ በኩል ለፖለቲካ ፍጆታም ይሁን ወይም ከባዕድ ጌቶቻቸው የተሰጠ ምክር ይሁን ወይም ባፋቸው ሌላ በውስጣቸው ድብቅ ሴራ ይዘው ይሁን ወይም የተነሳውን ህዝባዊ ትግል ለማዳከም ይሁን በኢትዮጵያ ሀገራዊ ምክክርና እርቀ ሰላም ይካሄድ ሲሉ የሚደመጡ በርካቶች ናቸው። ይህ በመርህ ደረጃ ተገቢም ትክክለም ነው። ሀገራዊ ምክክርም ሆነ እርቀ ሰላም በእውነትን ፍለጋ ቀኝት የሚጓዙ መሆናቸውን ይረዱ ይሆን ትልቅ ጥያቄ ነው። ጥያቄው ማዘናጊያም ይሁን የእውነት ህዝባዊ ትግሉ መቀጠል አለበት። ነገርን ያመጣል ድግር አፈር ያወጣል እንዲሉ ህዝባዊ ትግሉ የእውነት ፍለጋ አካል በመሆኑ መፋፋም አለበት። እናቸንፋለን።
I'm not going to be able to do this. ደፍድ መስሎ ለማደር ታሪክ ሲንድ አባሎ ታለው ለክርዳድ ወይ ጊዜ ደጉ አሳየን ጉድ
ዱባና ቀል አበቃቀላቸው እየቀል ነው። በፖለቲካ ዓለም ውስጥ መታገልም ሆነ መውደቅ ያለብህ ታላቅና ውድ ለሆነችውና ታገርህና ለዋላዊ ለሆነው የሰው ልጅ ክብር መሆን አለበት። በርግጥ መነሻና መዳረሻው ይሄ መሆን ሲገባው ከጫፍ ጀምረው ማህሉን ዳር ለማድረግ ለሚታገሉ ጎሰኞች የሚከብድ ተልእኮ ነው። ምክንያቱም ለዚህ ቅዱስ ዓላማ ያልታደሉት የጎሳ ፖለቲከኞች መነሻቸው ጎዶሎ በመሆኑ መድረሻቸውም ማፍረስና አገርናው ደመው በሄዱበት ደመከልብ ሆነው መቅረት ብቻ መሆኑን እናውቃለን። ወያኔዎችን አይቶ ማየት ነው። ወሰኞች ጭራ ቀረሽ ከሆነ የበታችነት ስሜት ስለሚነሱ ትግላቸውም አገራው ዳሚና ጭራ ቀረሽ ፍጅት ሆኖ ይቀራል ማለት ነው። ስምሪታቸውም ማፍራሽ ነውና ጎዶሎ ከሆነ የመንደር ጨዋታ ውጪ ፍትህ ሰላም ፍቅርና አብሮነት የሚባል የውልሃብት አያውቁም። ከሁሉም በላይ ጎሰኞች የሰው ጥላቻ እንጂ ፍቅር ስለማይገባቸው ከራሳቸው ጎሳ ውጪ ያለውን ሰው ሁሉ የጎሪጥ የሚያዩ ቂመኞች ናቸው። አሁንም ወያኔዎችን አይቶ ማየት ነው። ኦነጎችንም እንዲሁ። ድሮም ቢሆን ገና ከ30 አመታት ከዚያም በፊት ወያኔዎችና መሰሎቻቸው ጥላቻና ቁርሾን ሰንቀው የሰው ልጅ አስከሬን ለአሞራና ለመስጥ እየተቀለቡ ህዝቡን ወደማያባራ ጦርነት ይዘውት ሲገቡ ተው አቁሙ ይሄ ነገር ያዋጣም መጨረሻ ራሳችሁን ያጠፋችኋል ተብሎ ተነግሯቸው ነበር። መከራው ካልሰማ መከራ ይምከረው እንዲሉ ይኸው ዛሬ መከራቸውን ተሸክመው መቀሌ ላይ እየቆዘሙ ይገኛሉ። ዛሬም እንደገና የኢትዮጵያ ህዝብ በቃችሁ ካልሆነ ከእንደዚህ አይነት አረመኔ ድርጊትና የቀንጅብ ስምሪታችሁ ለመክታት ቆርጠን ተነስተናል ሊላችሁ ይገባል። ግዜው ከፍቷልና መሽቶባችኋልና ብሎ ሊነሳባቸው ይችል ዘንድ ግዜው የግድ ይላል እንላለን። በእንደዚህ አይነት ቀውጢና ወሳኝ ወቅት ባጭር የታጠቀና ወንኔውን የሰነቀ አግራዊ ኃይል መወለዱ አይቀሬ መሆኑንም ማወቅ የግድ ነው። በቁርጥ ቀን ቁርጥ ያለ አቋም ይዞ የሚነሳው ያንድነት ኃይል አካሄዱና ስምሪቱ እንደ ጠባቦች ሳይሆን ታላቅና ውድ ለሆነችው አገሩና ክብር ለሆነው የሰው ልጅ ሏላዊነት ነው። ለአገሩ ነጻነትና ህዝባዊ እኩልነት የሚዋደቀው አርበኛ የሚታገለው ለፍትህ ለዲሞክራሲና ለአንድነት ነው ማለት ነው። ባጭሩ የኢትዮጵያ ህዝብ የታገለው እየታገለ ያለውና መታገል ያለበት ለተሸራረፈና ጎዶሎ ለሆነ ነጻነትና ሀገር አይደለም ማለት ነው። ጥንትም ሆነ ትናንት አባቶቻችንና እናቶቻችን የተሰውላትን አገርና ባንዲራ ዛሬ ላይ ለጎሰኞች እና ጽንፈኞች መናሃሪያ እንድትሆን ፍጹም መፍቀድ የለብንም ብለን መታገል የግድ ነው። እኛ የምናውቀው አንድ ኢትዮጵያ አንድ ባንዲራና አንድ ህዝብ እንጂ በጥስጣሽ ክልሎችና የጎሳ ጎጆዎችን አይደለም። ብሔር በረሰቦችና ህዝቦች የሚለው እንቶፋንታ ሁሉ የጠባብ ብሔረተኞች የእጅ ስራ መሆኑንም እናውቃለን። ግማሽ ነጻ ግማሽ ባራ የሚባል አገር አልነበረምም አልተረከብንም። ስለሆነም አሁንም የምንታገለው ሙሉ ለሆነ ነጻነትና ሙሉ ለሆነች ኢትዮጵያ ነው መሆን ያለበት ማለት ነው። ስለሆነም ሙሉ ለሆነ ነጻነትና ላልተሸራረፈች ኢትዮጵያ መታገላችን ቀጥሏል ማለት ነው። ታሪክ ነውና ሀቅ ነውና መነገር ያለበት ሁኔታ ነውና ለዚህ ቅዱስ አላማ የተዋጋነውና የተዋጋ የቀጠለውን አንጋፋ ድርጅት ይሃፓ ዋቢ መስክራ አድርጎ መጥራት ይቻላል። ወያኔ ሀብሎ የጎሳ ፖለቲካ ስትጀምር ሻቢያ ሀብሎ የመገንጠል ፖለቲካ ይዛ ስትንገታገት ሁሉንም አጋልጦ ገመናቸውንም ሁሉ ፍንትው አርጎ አውጥቶና በስማቸው ጠርቶ በኢትዮጵያ ፖለቲካ ምህዳር ውስጥ እርቃነ ስጋቸውን እንዲቆሙ ያደረገ ድርጅት ኢያፓ ብቻ ነው። ኢያፓ የነገር ጫፍ ይዘው እንደሚሮጡት የጎሳ ፖለቲከኞች ሳይሆን መሬት የረገጠ ሀቅን ያረጋገጠና ዘመን ተሻጋሪ የሆነ ብሔራዊ ፖለቲካ ነው። ማለትም ኢያፓ የሚታገለው ሙሉ ለሆነች ነጻ ኢትዮጵያና ክብር ለሆነው ህዝባዊ አንድነት፣ እኩልነት፣ ነጻነትና ሉዓላዊነት ነው። ለዛም ነው ያ ተውልድ በተለይ ደግሞ በኢያፓ ጥላ ስር የታገለው አርበኛ ተውልድ የዜጎችን እኩልነት መሰረት ያደረገ አንድነት በሚል መሪ ቃል እየታገለ የቀጠለው። ይህንን ራዕይውን እስከሚሆን ድረስ ትግሉ መቀጠሉ ደግሞ አይቀሬ ነው። ነውናም የሀገራችን ተጨባጭ ሁኔታ ብቻ ሳይሆን በአገራችንም ዙሪያ ሆነ በዓለም አቀፍ ደረጃ ያለውን የኃይል አስተላለፍና በቀጥታም ሆነ በተዘዋዋሪ በአገራችን የነበረውን ያለውንና ሊኖር የሚችለውን ተጽዕኖ በሚገባ መረዳት የግድ ይላል ማለት ነው። ለምሳሌ ታሪክ እንደሚያስታውሰን ሁለተኛ ዓለም ጦርነት የተካሄደው በሁለት ተፎካካሪ ኃይላት መካከል ነበር። በአሜሪካና በሶቪየት ህብረት ይመራ በነበረው ጥምራ ኃይል ባንድ በኩል ሲሆን በሌላው ጎራ በኩል ደግሞ በሶስቱ ማለትም በጀርመን፣ በጃፓን፣ በጣሊያን ጥምራ ኃይል በኩል ነበር። በታሪክ አጋጣሚ ኢትዮጵያም በሶቪየት ህብረትና በአሜሪካ ከመመረው ጥምራ ኃይል ጎን መሰለፏና ይህ ኃይልም አቸናፊ ሆኖ መውጣቱ ኤርትራ ወደ እናት ሀገሯ እንድትቀላቀል ትልቅ አስተዋጽኦ ማድረጉን ማንም አይችልም። እንደ አውሮፓውያኑ ዘመን አቆጣጠር መስከረም 2 ቀን 1945 ዓመተ ምህረት ሁለተኛው የዓለም ጦርነት በሁለቱ ማለትም በአሜሪካና በሶቪየት ህብረት ድል አድራጊነት በአክሲሱ ኃይል ተሸናፊነት መጠናቀቁን ተከትሎ ዓለም ለሁለት መከፈሏ ሀቅ ነው። መንግስቴም ታሪክ የሚጻፈው ባሸናፊው ብዕር ነውና አሁንም ዓለም አቸናፊ ሆነው በወጡት ሁለት ታያላን መንግስታት ማለትም በአሜሪካና በሶቪየት ህብረት መዳፍ ውስጥ ገባች። ይህንንም ተከትሎ ሁለቱ ሀያላን መንግስታት አሁንም እንደገና የየራሳቸውን ፖለቲካዊ ንፍቅ ክበብ ለማስፋፋት ዓለምን ወደ ሌላ የጦርነት አዙሪት ውስጥ ይዘዋት ገቡ። ዓለማችን ቀዝቃዛው የዓለም ጦርነት ተብሎ ወደሚታወቀው የጃዙር ጦርነት ውስጥ ተዘፈቀች ማለት ነው። አሁንም በአሜሪካና በሶቪየት ህብረት መካከል ድፍን 45 ዓመት የፈጀው ቀዝቃዛ የዓለም ጦርነት በአሜሪካ ድል አድራጊነት ተፈጸመ። ይህንን ተከትሎ ትናንት ወደ እናት ሀገሯ የተቀላቀለችው ኤርትራ በአሜሪካ ቀጭን ትዕዛዝ መገንጠሏ ያጋጣሚ ጉዳይ አይደለም። ሆነም ቀዝቃዛ የዓለም ጦርነት በመራሹ አሜሪካችን አሸናፊነት ሲጠናቀቅ ተሸናፊዎቹ ሶቪየት ህብረትና ከሶቪየት ህብረት ጋር አብረው የነበሩ ሁሉ ጀርመንን ሳይጨምር ማለት ነው እንዲፈርሱ ተደረገ። ለዚህም ነው አሁንም በታሪክ አጋጣሚ አገራችን ከተሸናፊዋ ሶቪየት ህብረት ጋር ስለነበረች የበቀላው ሰለባ የሆነችው ማለት ነው። ሶቪየት ህብረት ዩጎስላቪያ ኢትዮጵያን ጨምሮ የመከፋፈል አደጋ የመጣው በዚሁ ምክንያት ነው ማለት ይቻላል። አዎ ቋሚ ብሔራዊ ፍላጎት እንጂ ቋሚ ጠላት የለንም የሚለው የአሜሪካኖች የውጭ ጉዳይ ፖሊሲ ዓለምን በራሳቸው መዳፉ ታስቀምጠው ለማሽከርከርና ለመቆጣጠር የተበየነ ፖሊሲ ነው። ታዲያ ዛሬ ለዚህ ብይን የሚያገለግሉ ቁጥረኞች በአገራችን እንዳሽን የፈሉ ጎዶሎ ምሁራንን ስናይ በጣም እናስናለን። በፖለቲካ ዓለም ቋሚ ፍላጎት እንጂ ቋሚ ጠላት የለም በሚል ፈሊጥና የሰለጠነ ፖለቲካ በሚል አባዜ ውስጥ ሚስጥሩን ሳይረዱ እንዲሁ በግርድፉ እንደ በቀቀን የተባለውን የሚደግሙ ጎዶሎ ምሁራንን ስናይ ልባችን ይደማል። በዚህም ስለት የአሜሪካንን ተጽዕኖ የሚቀበሉ ብቻ ሳይሆኑ እንፈልጋለን የአሜሪካንን ጣልቃ ገብነት ተገቢና ገንቢ ነው ብለው የሚከራከሩ ጉዶች እንዳሸን ፈልተው ስናይ በጣም እናፍራለን። እንደሚታወቀው ዓለም በመጣኔ ሀብት በመጓጓዣ በኢንፎርሜሽን እና በቴክኖሎጂ ወደ አንድ ትንሽ መንደር እየተቀየረች ነው። ይህ ማለት ግን በግሎባላይዜሽን ስማችን ይጥፋ ባህላችን ይቀር አግራይና ባህላዊ ንጻነታችን ይገፈፍና ማንነታችን እንጣ ማለት ዓለም ሆኑ መታወቅ አለበት። ባጭሩ የሚካሄደው ብሔራዊ ትግል እንደነኝ አይነት ተቃርኖዎችን የተምታቱ አቋሞችን ይዘው የሚንቀሳቀሱ ግለሰቦችን ድርጅቶችንና ስብስቦችን ሁሉ ግንዛቤ ውስጥ ያስገባ የትግል ስልትና ስትራቴጂ ነጥፎ መታገልን ይጠይቃል ማለት ነው። የቅርብና የሩቅ ኃይልን ሀያላን መንግስታትና የኃይል አሰላለፋቸውን የጎረቤት ሀገሮችንና ሀገራችንን የምትገኝበትን ቀጠና በአጠቃላይ ማጤንና መታገልን ይጠይቃል ማለት ነው። በዚህና በዚህ ሁሉ ሁለገብ ተበክሮ ዕውቀትና ጥበብ ያካበተው ያፓ አሁንም አለን ብሎ የትግል ችቦን ሊለኩሰው ይገባል። በመጨረሻም ዛሬ ላይ ቆመን ስናይ ሀገራችንን ለማፍረስ ቋፍ ላይ መሆኗን ነው። ለመፍረስ ቋፍ ላይ ያለችውና ሀገራችንን ለማዳን ደግሞ መጀመሪያ የጓሮ ፖለቲከኞችን ማክሸፍ የግድ ነው። ለዚህም ያንድነት ኃይሉ በነቂስ ወጥቶ ኃይሉን አጠናክሮና ስምሪቱን አሳምሮ በጎሰኞች ላይ መዝመትን ይጠይቃል። ዋና ዋና በሆኑ ህዝባዊና ብሔራዊ ጉዳዮች ላይ ማተኮርንና ጥቃቅን ልዩነቶችን ወደ ጎን ትቶ አገር ማደን በሚለው መሪ ቃል መሰባሰብና መታገልን ይጠይቃል ማለት ነው። አገራችን ውስጥ ያለውን ውስብስብ ችግር አንድ ሰው ወይንም አንድ ድርጅት ወይንም አንድ ጎሳ በብቸኝነት ሊፈታው ስለማይችል ሁሉም ዜጋ በተለይም ሰፊው ህዝብና ያንድነቱ ኃይል የሚሳተፍበት የፖለቲካ መድረክና የትግል ሂደት መኖሩ የግድ ነው። ሁሉም የህብረተሰብ ክፍል የሚሳተፍበት የሽግግር ሂደትና ብሔራዊ መግባባትን ፈጥሮ ለቋሚ አዲስና ብሔራዊ ዲሞክራሲያዊ መንግስት በር ከፍቶ የሚያበቃ የሽግግር ሂደት ማለት ነው። ያኔና ያኔ ብቻ ነው ለጎሳ ፖለቲከኞች ማሃሉ ዳር ሜዳው ጫካና ከተማው ዱር የሚሆነባቸው። አንዴ ሽግግር መንግስት ያስፈልግም ሌላ ጊዜ ምርጫ አሁን ደግሞ ሲጨንቃቸው አዲሱ ሹም ያሸጋግረን ለሚሉ የሐሳብ ደሃዎችና ጎደሎ ምሁራንንም ያለን መልስ መሆን ያለበት ሚናችሁን ለዩ ነው። ዛሬ የሽግግር መንግስት የሚጠይቁ ሰዎች ለስልጣን ሽሚያ የሚቋምጡ ናቸው ለሚሉት ጎደሎ ምሁራንም ያለንን መልስ የሽግግር መንግስት የሚለው ጽንሰ ሐሳብ አልገባችሁም ነው። ነገሮችን ለማምታታት ሲሉ ጎደሎ ኩባያ ሙሉ ኩባያ በሚል ፈሊጥ ስራፈት ምሁራን ያለን መልስ ጸጉረ ስንጥቅ ቤት አይሰራም ነው። በመርጫ ስም ህዝብን እያዘናጉና ትኩረቱን ወደ አልሆነ አቅጣጫ እየዘወሩት ያሉትን አደርባይ ፖለቲከኞች አስመልክቶ ደግሞ ሳንታክት የታሪክ ቀበኞች መሆናቸውን የደላጥ በአርበኞችና ወረተኛ የፖለቲካ ነጋዴዎች መሆናቸውን በሚገባ እናጋልጣቸዋለን። የቆሙትን ለራሳቸው ወንበርና ደሞዝ እንጂ ለሀገር ነጻነትና ለህዝብ እኩልነት እንዳልሆነ በግላጭ እናጋልጣቸዋለን። ለማጠቃለል የሽግግር መንግስት ስልጣን ለመያዝ ሳይሆን ቋሚ መንግስትና ዲሞክራሲያዊ ተቋማትን ሁሉ አቋቁሞ ለቋሚ መንግስታት ቦታውን ለቆ የሚያበቃ ሂደት መሆኑን መገንዘብና ማስገንዘብ የግድ ነውና መቀስቀሱን እንቀጥልበታለን ማለት ነው። ሁሉም የህብረተሰብ ክፍል የሚወከልበት ማለትም በሀገሪቱ ውስጥ ያሉ የሲቪል የሙያና የፖለቲካ ድርጅቶች ታዋቂ ግለሰቦችና የህግ ባለሙያዎችን ያጠቃለለና ሰፋ ያለ የሽግግር ሂደት ያስፈልጋል ሲባል ላምባገነኖች የማይመች ህዝባዊና ሀገራዊ መንግስት ይቋቋም ማለት ነው።
በሌላው ተሻለ መኖር አሊካ ስራል ኮፕሬ ሸተም ከመየምር ሆነ ወጣደ አገልግሎት ባልፈላ ዱመንገን ኑሮ እንዳሻሽ መኪና ትርፍ ፈለቁ ቆርቆኝ ማኖር
የሰጎን ፖለቲካ የህዝብ ምርጫና ግዴታ በማንኛውም ወሳኝ የታሪክ ወቅት ህዝብ በጋራም ሆነ ዜጎች በተናጠል መውሰድ ያለባቸው ታሪካዊ አቋም ይኖራል። በሚወስዱት አቋምም የራሳቸውም ያገራቸውም ዘላቂ ጣመ ወሰኑ የማይቀር ነው። በርግጥም አንዳንዴ ውሳኔው ከጃቸው ሊወጣ ይችላል። የፍልስጤም ህዝብ እንግሊዝ ሲዮናውያን ወዘተ በጋራ በወሰኑት ወይም ናዚ ጀርመን ለፈጸመ በደል ፍልስጤሞችን ከፋይ ለማድረግ በመወሰናቸው ወዳጅ አልባ የሆኑት ፍልስጤማውያን ከምድራቸው ተፈናቅለው እነሆ ከዛሬ ፍዳቸው አላበቃም። ካድዋ ወዲህ የሙሶሎኒ ጣሊያን ኢትዮጵያን ስትወርና ኋላ ቀር የተባለው ህዝብ የጣሊያንን ቅኝ ገዥነት በዝምታ እንዲቀበል ሲሰበክ ጦር ሰብቆ ታንክን መጋፈጥ እብደት ወይም ጅልነት ተብሎ ሲወገዝ ኢትዮጵያ የፈሪ ምርጫን አድርጎ አገሩን አላስወሰደም። የባንዳ መንጋ መፍላቱን ሳንረሳ ማለት ነው። የአርበኞች መስዋዕትነት ነፃ አገርን መጪው ትውልድ እንዲረከብ አስቻለ። እንግሊዝም በጣሊያን ቦታ ሊተካ ሲከጅል ጀግና ኢትዮጵያውያን እሺ እንደማይሉ ግልጽ አድርገውለት ምኞቱ በዚያው ቀርቶ ይኸው እስከዛሬ ቁርሾውን ጭሙን ለመወጣት ኢትዮጵያን ለመከፋፈል ሲጥር እያየነው ነው። ህዝብ ነከ አቸናፊ ባይሆን ተነጎዲያ ግን ማቸነፉ አይቀር እንደሚሆን ግልጽ ነው። ዋናው ግን ምን አይነት ምርጫ ያደርጋል? መታገል ወይስ እጅ መስጠት የሚለው ነው። ያጼው አገዛዝ ጠንካራ ነው። ህዝብም አልተማረም አልነቃም በሚል ለስርዓቱ ዘለዓለማዊነት የሰጡት በየካቲት አብዮት አፍረዋል። ለደርግም ያደሩና በወንጀሉ የተሳተፉ የሚሸነፍ አልመሰል ብሏቸው ጉድ እንደሆኑ የሚረሳ አይደለም። ለከርሳቸው ሲሉ ለወያኔ ያደሩ ወይም በዘረኝነቱ ተካፋይ በመሆን ጥቅማ ጥቅምና ፍርፋሪ ፈላጊዎች ነገ ወያኔ ሲወድቅ የሚጠብቃቸው ምን እንደሚሆን መገመት ያቃታቸው እነሱ ብቻ ናቸው። የህዝብ ውሳኔ በጋራም ሆነ በተናጠል የአገርን ዕጣ ወሳኝ መሆኑ መታወቅ ያለበት ነው። ህዝብ ስንል ግን ማን ነው? በተለይ በአሁኑ ጊዜ ምርጦች ወይም ልሂቆች ነን ባዮች ያውም ከህዝብ ርቀው የራሳቸውን ፍላጎትና ውሱን ግምት የህዝብ ይላሉ። ህዝብ ያልመረጠውን ህዝብ መረጠው ብለው ይዋሻሉ። ወያኔ ህዝብ ሳይመርጠው 100% መረጠን ብሎ ድርቅ ያለ ውሸት በማሰማቱ የትልቅ አገር ብልህ ፕሬዝዳንት ነኝ ባዩ መጥቶ ይህኑ ውሸት ሀቅ ብሎ አጥልቆለታል። ህዝብ ስንል ብዙሃኑን እንጂ ምርጦችን ወይም ባለስልጣኖችን ማለት ሊሆን አይችልም። ነውና ህዝብ በገቢር ጫንቃውን ለጭቆና ካመቻቸ ይህን የባርነት ኑሮ መርጧል ማለት ይቻላል። ያለውን ተጨባጭ ሁኔታ ሀቁ ቢመርም ባይፈለግም አይንን አፍጦ ማየት የግድ ይሆናል። ጨቋኝ በዝምታ ሆነ በማጉረግረም ከቻልነው ምርጫችን ይኸው ነው ማለት ነው። ራስ ደፍቶ ለመገዛት ማጠየቂያ ቢደረደርም ሀቁን መሰረዝ አይቻልም። አመፅ ተቀስቅሶ ግና ለድል ባይበቃም ህዝብ እየታገለ ነው ማለት ይቻላል። ሰጎን አንገቷን ባሽዋ ስትቀብር እሷ ካላየቻቸው አሳዳጆቿ የሌሉ የተነኑ ይመስላታል። የሰጎን ፖለቲካ አይንን ጨፍኖ ሀቅንም አላይ አልቀበል ማለት ነው። ታሪክን መርሳት ነው። ነጋ ጠባ በጠላት መጃጃልና ሰለባ መሆን ነው። በጦርነት ስልት መጽሐፉ ሱንዙ ጠላትክን ወቅ ራስክን ወቅ 100 ውጊያ ብታካሄድ 100ውንም ታሸንፋለህ ብሎ ነበር። በተለይ ራስን ማወቅ ትኩረት የምንሰጠው ወይም ልንሰጠው የሚገባ ነጥብ ነው። ትግላችን ባያሌው የተጎዳው ራሳችንን ማወቅ ተስኖንና ታሪክን ረስተን እጣችንን ለሚከዱን ወይም ህዝብን ከብተው ወንጀል በህዝብ ላይ ለፈጸሙት አሳልፈን ስንሰጥ ነው። ወያኔ ለስልጣን ከበቃ በኋላ እንኳ የህዝብ ትግል መሪ አድርገን የቆጠርናቸውም ኩም ያደረጉን ያስጎዱንን ማስታወሱ በቂ ነው። የብቃት ጉድለት አንድ ነው፣ ግን ባለቆሻሻ ታሪክ የሆኑትንና ወንጀል የፈጸሙትን ሁሉ ማቀፍ ያመጣብንን መዘዝ ቀላል አለመሆኑን ማመን ያስፈልጋል። ውሻ ጭራውን ነክሶ እንደሚገባው አዙሪት ሳይሆን ያጠፋ አጠፋው ሳይል ይባስ ብሎ ወንጀሉን ክዶ ዳግም በህዝብ ደም ሊነግድ ሲነሳ ዝም ብሎ አለመቀበል በቂም አዙሪት መግባት አይደለም። ሆብለን ያቀፍናቸው ከትግል አካባቢ እንዲርቁ ሊደረግ ሲገባ በየዋህነት መሪ እየተባሉ ችሎታውም ቁርኝቱም ህዝባዊነቱም ያጥራቸውና ዶሮ ሶስቴ ሳይጮህ ያመነባቸውን ህዝብ ይከዳሉ። ለዶሮ ሲነግሩ ምጥማት ይሰማል እንዲሉ ለወያኔ ጥቅምና እውቀት ላለመስጠት በማሰብ ይገሌ ማለቱን ትተን ብንቆይም እየበዛ ሲመጣ እሱ ማለቱ የግድ የሚሆንበት ጊዜም ይመጣል፣ መጥቷልም ማለት ይቻላል። ዴሞክራሲ የጠማው ህዝብ በጋራ ተነስቶ ፋሽስቱን ደርግ በሚታገልበት ጊዜ የዚህ አረመኔ አገዛዝ ካድሬ ገዳይ ተሿሚ የሆኑ ዛሬ በያሉበት ራሳቸውን ተቃዋሚ ብሔረተኛ ወይም የህዝብ ጥቅም ጠባቂ ነን ብለው ብቅ ቢሉ ወንጀላቸውን እቁም ነገር ሳይቆጥሩ አሁንም ለህዝብ የቆሙትን ሊያጠቁ ሲነሱ እነዚህ ጸረ ህዝብነታቸውንና ጸረ ዴሞክራሲነታቸውን በገቢር ያረጋግጡ በተአምር የህዝብ ወገን የህዝብ መሪ እንዲሆኑ እድል መስጠት ስህተት ነው። ራስክን እወቅ ካልን ዘንድ የህዝብን ጎራ ከነዚህ ተባዮች ማጽዳት ያስፈልጋል። መሪንም በጥንቃቄ መምረጥ ሊከበር የማይገባውንም አለማክበር ያሻል። ከደርግ ያበሩና በግድያው የተሳተፉ ወይም ጠመንጃ በጃችሁ ነው በሏቸው ያሉ በቀይ ሽብር አገዛዝ የተደሰቱ የታገለን ትውልድ በጅምላ የሚያወግዙ ጀግኖችን ለጣሊያን የተገዙ ባንዶች ብለው የሚከሱ አርመኒዎቹን ሟቾቹን መለሰን ክንፈን የሚያሞካሹ ከ60ዎቹ እስከ ዛሬ ሰልፋቸው ከጸረ ህዝቦችና ጸረ ኢትዮጵያ ኃይሎች ጋር የሆነውን የህዝብን ህልውና የሚክዱ በአርአያነት ሊጠቀሱና አንቱ ሊባሉም የሚችሉ አይደሉም። ህዝብን ይቅርታ ያልጠየቁ የደርግ ኢሰፓ ባለስልጣኖች ወንጀለኞች እንዲሁም ወያኔዎች እንደ ተቃዋሚ በህዝብ ጎራ ሊገቡ ሊፈቀድላቸው አይገባም ማለት ነው። ይህ ቂም በቀል ሳይሆን ታሪክን አለመርሳትና ሰማዕትን ማክበር ነው። ትግልን ከጥፋት መከላከል ነው። የሰጎን ፖለቲካ አንትቶ ሀቁን መቀበል መናገር ነው። ራስን ማወቅ ነው አሸናፊ ሆኖ ለመገኘት። ሰው አለ ሀገር መሬት ያለ ዘር እንዲሉ ነውና የተረከምናትን አገር ወያኔ ሲያጠፋትና አገር አልባ ሊያደርገን ሲነሳ እምብኝ ብሎ መነሳቱ መሬታችንን የወሰዱትን ማሳደዱና መምታቱ ወያኔን የጠላትም ጠላት ብሎ ድራሹን ማጥፋቱ የህዝብ ውሳኔ መሆን ይገባዋል። የተቃዋሚውና የህዝብ ጎራ ጠርቶ ይህን ቆራጥ አቋም ከያዘ የወያኔ የስልጣን እድሜ አጭር እንደሚሆን ጥርጥር የለውም። ገዢዎች ህዝብን ማታለል ጥቅማቸው እንደሆነ ሁሉ አስመሳይ ተቃዋሚዎችም ትግልን ወደ ንግድና ትርፍ ለውጠው ህዝብን ሐሰት አብክተው ጋግረው እያጎረሱ ደንቃራ ሆነው ይቀጥላሉ። ትናንት አታለውን ዛሬም ሊደግሙ ሲነሱ ጆሮ ከሰጠናቸው ተጠያቂዎቹ እኛው ራሳችን ብቻ ነን። ከዚህ ቀደም በፍኖተ ሬዲዮ የሚከተለውን መልእክት አስደምጠን ነበር። ዛሬ ሁኔታው ጨለምለም ብሎ ሲያበሳጭና ቀቢጸ ተስፋን ሊያሰፍን ሲዳዳው አንዳንዶች የነገ የኢትዮጵያን እጣ ፈንታ በአዳን የሚወስኑ መስሏቸው ቢገኙ የሚያስገርም አይደለም። የኢትዮጵያን እጣ ክፍል ወሳኞቹ በአዳን ሳይሆኑ የኢትዮጵያ ህዝብ ነው። ይህ ህዝብ ደግሞ የወያኔን የዘር ፖለቲካ የማይቀበል በአገሩ አንድነት የሚያምን ነው። ኢትዮጵያዊነት በሚሊዮኖች ኢትዮጵያውያን ልብ ተቀርጾ ያለ ነው። የአንድነት ኃይልም ሚሊዮኑ ኢትዮጵያዊ ነው። በመሆኑም ይህ ህዝብ ኃላፊነቱንና አገሩን አሳልፎ እስካልሰጠ ድረስ የአገሩን ዕጣ ማንም ባዳ ቅጥረኛና ተገንጣይ አይቀልድበትም። ባለው ሁኔታ በባዕድ አገር በተለይ ያሉና የባዕዳንን ድጋፍ ወይም ገንዘብ ያገኙ ክፍሎች የኢትዮጵያ ህዝብ የነገ ዕጣ በእነሱና በጡት አባቶቻቸው የሚወሰን ይመስላቸዋል። ተምረናል፣ ሊቅ ልሂቅ ሆነናል፣ ምሁራን ነን በሚልም ሰፊውን ህዝብ ንቀው ከወዲሁ ራሳቸውን አንቱ ክብር ሊቀመንበር ሚኒስቴር ወዘተ አድርገው ገምተዋል። ከንቱ ምኞት በአዳገር ያሉ ኢትዮጵያውያን ቦታና ሚዛን ልኩ የሚታወቅ ነው። ያውም ሚዛን ቦታ ከተባለ ይህም አገር ወዳዶቹን ብቻ የሚመለከት መሆኑን ማወቅም ወቅቱ ነው። ያገሩታ ለባዳንና ቀጥረኞች ሰለባ የሚሆነው አገር ወዳድ ኃይሎች ሊተባበሩ ካቃታቸውና ግዳጃቸውንም መወጣት ከከበዳቸው ነው። መተባበር ስንልም ተገንጣይና ኢትዮጵያዊነታቸው የካዱትን ማዕከል ያደረገ ሊሆን አይችልም። በአገር አንድነት የሚያምኑና ኢትዮጵያዊነታቸውን የተቀበሉ ኃይሎች ናቸው በቅድሚያና በዋናነት መተባበር መተጋገዝ ያለባቸው። ይህ ሳይሆን ቀርቶ ባዳንና ቀጥረኞቻቸው የጠነሰሱብንን ሴራ የሚሳካ ከሆነ ያገራችን ህልውና ራሱ አጠያቂ ይሆናል። የምንወስደው ምርጫና የምናደርገው ውሳኔ ያገራችንን ህልውና የሚነካ ይሆናል የሚለው በተለይም ወዳጅና ጠላትን መለየት አቅቶን በዚያውም መፍትሄ ያልነው ጭራሹኑ ጉዳት አብጂ ሲሆን በግሃድ የሚታይና ክርክርንም የማይጋብዝ ጉዳይ ይሆናል። ህብረት ከማን ጋር በሚለው የተፈጸሙ ስህተቶችን ማስታወስ ይበቃል። የወያኔ ቅጥረኞች ጋርም ህብረት ተሞክሮ ነበር። ከግንጣዮችም ጋር እንዲሁ። መፍትሄው ድርጅት የሚባሉትን ትቶ እንዲያው መሰባሰብ ተብሎም ውዥንብር ተፈጥሯል። የአገር ጉዳይ ባይሆን አስቂኝ የሚሆነው የስደት መንግስት ምስረታ አማራጭም በዚህም ላይ የኔ አለበት ቀርቦ እስካሁንም ሊያምስ ይጥራል። ግንባር ቀደም እኛ ብቻ፣ የህዝብ ተጠሪዎች እኛ ብቻ የሚለው ጊዜ ያለፈበትም አቋም አሁንም አንዳንዶችን ይወዘውዛል። ጥሬ ጸረ ሶሻሊስትነት ሊያራግቡ የሚቃጡና አፍቅሮ አሜሪካ የሚያስጓራቸውም አሉ። የወደቀና ያለቀለትን አገዛዝ እና ስርዓት ሊመልሱ በቁማቸው የሚቃዡም አሉ። የትግሉን ትኩረት መረዳት አቅቷቸው የካቶሊኩ ጳጳስ ሳይቀር ያወገዘውን ሰው በላ ስርዓት በላያችን ሊጭኑ አንዳንዶች ይፈልጋሉ። ጋሬጣዎች በዚሁ ልክ ማን ወዳጅ ነው በሚለውም ላይ የተዛባ ግንዛቤ ሰፍኖ ኢትዮጵያን ከሚጎዱ ኃይሎች ጋር መሞዳሞዱ አልቆመም። ወያኔን ጠላት ማለት የተሳናቸው ተቃዋሚ በሉን ባዮችም አሉ። ይህ ሁሉ ትግሉን እየጎዳ እንዳለ መካድ አይቻልም። አቋም ይስተካከል መባሉ ሲያንስ ነው። ህብረት ስንልም አጋር ስንመርጥ ስህተቶች መፈጸማችን አገራችንን ሁኔታ በሚገባ መረዳትና ጠላትና ወዳጅን መለየት እንዳቃተን ጠቋሚ ነው። ይህ ስህተት መታረም አለበት። ካልሆነ ቢወቅቱት እንቦጭ ሆኖ ተስፋ ያስቆርጣል። ወያኔ 24 ዓመት በስልጣን የቆየው በጉልበቱና በአጋሮቹ ድጋፍ ቢሆንም በህዝብ በኩል አገሬ ወይም ሞትን ምርጫ ተግባራዊ ማድረግ ባለመቻሉ መሆኑም መታመን ያለበት ነው። በቅርቡ በአመፅና በአብዮት አምባገነኖችን ማሸነፍ የቻሉ ህዝቦች በቅድሚያ ያሸነፉት ፍርሃታቸውን ነው። ፍርሃት ያብቃ። በቆራት ትግል ወያኔን እናውድም። Yeah, no.